ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ግንቦት 10 2009 ዓ.ም ዝግጅታችን ጀመረ።
ጤና ይስጥልን፣ እንደምን አምሽታችኋል አድማጮች። አስተናጋጆቻችሁ ቆንጂት ታዬና
ጤና ይስጥልን ክቡራትና ክቡራን፣ እኔም ሰሎሞን አባተ ነኝ።
የዩናይትድ ስቴትስ የዓለም አቀፍ ሃይማኖት ነጻነትን አያያዝ የሚከታተለው ኮሚሽን ኤርትራን ጨምሮ 16 ሀገሮችን አሳሳቢ ሁኔታ ያለባቸው ሲል ፈረጀ።
አንደኛ ነገር በሩሲያ ስላለው የሃይማኖት ጭቆና ከፍተኛ ስጋት እንዳለን የዩናይትድ ስቴትስ ፕሬዚዳንት በቀጥታ በመናገር ለሩሲያ መንግሥት ግልጽ እንዲሆን ማድረግ ነው። ከቅርብ ጊዜያት ወዲህ ያሳሰቡን ሕጎቹ ብቻ ሳይሆኑ አያያዙም ጭምር ነው። በውይይታችንም ትልቅ ሚና ተጫውቷል።
ዳንኤል ማርክ ናቸው የተናገሩት። የዩናይትድ ስቴትስ የዓለም አቀፍ የሃይማኖት ነጻነት ቅኝት ኮሚሽን ተጠሪ ናቸው። በመጽሔት ዘገባ ይዘናቸዋል። ለአርዕስተ ዜናው ቆንጅት።
የቀድሞ የኤፍቢአይ ዲሬክተር የዩናይትድ ስቴትሱ ማለት ነው ሮበርት ሞለር ሩሲያ በዩናይትድ ስቴትስ ፕሬዚደንታዊ ምርጫ እጇን አስገብታ እንደሆን የሚካሄደውን ምርመራ እንዲመሩ በልዩ አቃቤ ሕግነት መሰየማቸው ተገለጸ፣ የሚሉትና ሌሎችም አሉን።
አመሰግናለሁ ቆንጅት። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ሩሲያ በዩናይትድ ስቴትሱ ፕሬዚደንታዊ ምርጫ እጇን አስገብታ እንደሆነ የሚመረምረውን ልዩ ካውንስል እንዲመሩ የዩናይትድ ስቴትስ የምርመራዎች ቢሮ ወይም ኤፍቢአይ ዳይሬክተር የነበሩት ሮበርት ሞለር መሰየማቸው ተገለጸ። ከዋይት ሀውስ በተላከው የቪኦኤ ዘጋቢ የቢል ጋሎ ዘገባ መሠረት ይህ ይፋ የሆነው የፕሬዚደንት ዶናልድ ትራምፕ አስተዳደር የተለያዩ ቅሌቶች ውስጥ ተዘፍቆ እየታመሰ ነው በሚባልበት በዚህ ወቅት ነው። አዲሱ አበበ ዝርዝሩን ይዟል።
የቀድሞው የኤፍቢአይ ዲሬክተር ሮበርት ሙለር ናቸው ይህን ምርመራ በአሁኑ ወቅት እየመሩ ያሉት። ምርመራው ተጣርቶ ሲያበቃ ዶናልድ ትራምፕ በምረጡኝ ዘመቻ ወቅት ከሞስኮ ጋር ተመሳጥረው፣ ያ መመሳጠርም በምርጫው ላይ ተጽዕኖ አሳድሮ እንደሆነና እንዳልሆነ ይለይለታል ማለት ነው። ይህም የተገለጠው ትናንት ረቡዕ ማምሻው ላይ ምክትል አቃቤ ሕግ ሮድ ሮዘንስታይን ባስተላለፉት መመሪያ መሠረት እንደሆነ ታውቋል። የዋይት ሀውስ ባለሥልጣናት በበኩላቸው ቀኑን ሙሉ የእኔ የምርጫ ዘመቻ የማንም የውጭ ኃይል እጅ የለበትም የሚለውን የሚስተር ትራምፕ የተደጋገመ ማስተባበያ በማቅረብ ጉዳዩን ሲያንገዋልሉ ውለዋል። ኮንግረሱ ግን የቀድሞውን አቃቤ ሕግ ሹመት ተቀብሏል። እናም ሚስተር ሞለር ምርመራውን ኃላፊነት በሞላበት ደረጃ እንደሚወጡት ተስፋ ተደርጓል። ሪፐብሊካኑ የፖለቲካ ተንታኝ ኢቫን ሻይንፍራይድ አንዱ ተስፈኛ ናቸው።
ሮበርት ሙለር ከፍትህ ሚኒስቴርም ሆነ ከኤፍቢአይ ራሳቸውን ፍጹም ያገለሉ ናቸው። የራሳቸው በጀት ያላቸው፣ የራሳቸውን ሠራተኞች መቅጠር የሚችሉና ኤፍቢአይንም ቢሆን ወደ ጎን ትተው በነጻነት የሚሠሩ ናቸው። የምርመራ ውጤቱ እስከሚያስኬዳቸው ርቀት ድረስ ለመሄድ የምክትል ጠቅላይ አቃቤ ሕጉን ይሁንታም አግኝተዋል።
ፕሬዚዳንት ዶናልድ ትራምፕ በመጀመሪያዎቹ 100 ቀናት የሥልጣን ዘመናቸው ሲናገሩ ይህን የእርሳቸውን የመሰለ አስተዳደር ታይቶም ተሰምቶም እንደማይታወቅ መግለጣቸው አይዘነጋም። ሪፐብሊካኑ የፖለቲካ ተንታኝ ኢቫን ታዲያ አልተሳሳቱም ይሏቸዋል።
ጥሩ ብለዋል። ሥልጣን በያዘ በ118 ቀናት እዚህ ሁሉ ችግርና ቅሌት ውስጥ የገባ መሪ ከቶ መች ታይቶ ያውቃል
ነበር ያሉት ኢቫን ስላቅ በተላበሰ ምላሽ።
አወዛጋቢ ናቸው የሚባሉት የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ድርጊቶችና ንግግሮች መዋዕለ ንዋይ አፍሳሾችን እያሳሰቡ መሆኑ እየተነገረ ነው። በዚህም ምክንያት ይመስላል የዩናይትድ ስቴትስ አክሲዮኖች፣ የዶላር ዋጋና የመንግሥት ግምጃ ቤት ቦንድ ዋጋ መቀነሱን ተከትሎ ዛሬ የአውሮፓና የእስያ የአክሲዮን ገበያ ማሽቆልቆሉ የተሰማው። ትናንት ዋና ዋናዎቹ የዩናይትድ ስቴትስ የአክሲዮን ገበያ ሰንጠረዦች በ1.6% ሲቀንሱ ዳው ጆንስ ኢንዱስትሪያል አማካይ አቨሬጅ ወይም አማካይ የተባለው ደግሞ በ372 ነጥብ ቀንሷል።
አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ዩናይትድ ስቴትስ ሚኒሶታ ክፍለ ሀገር እየተዛመተ ባለው የኩፍኝ በሽታ ሳቢያ በክፍለ ሀገሩ የሚኖሩ በርካታ የሶማሊያ ተወላጆች የሆኑ ልጆቻቸውን የበሽታውን መከላከያ እያስከተቡ እንዳልሆነ አመለከተ። የሚኒሶታ ክፍለ ሀገር የጤና ጥበቃ ሚኒስቴር እንዳስታወቀው በክፍለ ሀገሩ እንደ አውሮፓውያን አቆጣጠር ከግንቦት 16 ወዲህ 63 ክፍኝ የተያዙ ሰዎች መመዝገባቸውን ገልጾ ከመካከላቸው 53ቱ የሶማሊያ ተወላጅ የሆኑ ክፍለ ሀገሯ ነዋሪዎች ሆነው እንደተገኙ ነው ያስታወቀው። 60ው ከዚያ ውስጥ ማለት ነው የመከላከያ ክትባቱን ያልወሰዱ እንደሆኑ የጤና ሚኒስቴሩ ጠቁሟል። በሶማሌ አሜሪካውያን ማህበረሰብ ዘንድ የኩፍኝ መከላከያውን ያልተከተቡ ብዛት ያላቸው ሰዎች ለመኖራቸው ምክንያቱ ክትባቱ ኦቲዝም የሚባለውንና ሌሎችንም የጤና ችግሮችን ያስከትላል ተብሎ የሚዛመተው ከእውነት የራቀ ወሬ ነው ሲሉ የህዝብ የጤና ጥበቃ ባለስልጣናት አማረዋል። ክሪስ ኤርስማን የበሽታው ክትትል ዲሬክተር ሲናገሩ የክትባት ተቃዋሚ ወገኖች የሶማሌ ማህበረሰቦችን ኢላማ ያደረጉ ቅስቀሳዎችን ያካሂዳሉ ብለዋል። በሽታው እየተዛመተ ባለበት በአሁኑ ወቅት እነዚህ ቡድኖች በማህበረሰብ ውስጥ የተዛባ መረጃ የማሰራጨት ጥረታቸውን እጅጉን አጠናክረው ቀጥለዋል ብለዋል ክሪስ። የቪኦኤ የሶማልኛ ቋንቋ አገልግሎት በሚኒሶታ ነዋሪ ከሆኑ የሶማሌ ማህበረሰብ እናቶች ጋር ተነጋግሮ እንደደረሰበት ስለ ክትባቱ የተዛባ መረጃ በስፋት እየተሰራጨ ነው። የአራት ልጆች እናት የሆኑ ሳፊያ ሼክ የተባሉ ልጄ ከመከተቡ አስቀድሞ ጤናማ ነበር፣ ከተከተበ በኋላ ነው የዚህን የኦቲዝም ምልክት ማሳየት የጀመረው፣ ከዚያ በኋላ ልጆቼን ማስከተብ ተውኩ እንዳሉ የሶማልኛ ክፍል ጠቅሷል።
የናይጄሪያ ጽንፈኛና የሁከት ቡድን ቦኮ ሐራም ሽብርተኞች ከሁለት ዓመት በፊት ቺቦክ ከሚባለው አካባቢ ከጠለፏቸው ተማሪ የነበሩ ወጣት ሴቶች መካከል አንዷ ያመለጠች መሆኑ ተሰማ። የፕሬዚደንት ሙሐመዱ ቡሃሪ ቃል አቀባይ ልጅቱን ወታደሮች አግኝተው ወደ ዋና ከተማይቱ ወስደዋታል ብለዋል። ከሁለት ሳምንታት በፊት ከመንግስቱ ጋር በተደረገ የእስረኛ ልውውጥ ድርድር 82ቱ የቺቦክ ወጣት ሴቶች መለቀቃቸው ይታወሳል።
ግዙፉ የኒውዮርክ ታይምስ ስኩዌር አደባባይ ላይ አንድ አሽከርካሪ መኪናውን እግረኛ መሃል ነርቶት ባደረሰው አደጋ ቢያንስ አንድ ሰው መግደሉንና ወደ 12 የሚጠጉ ማቁሰሉን እማኞች ገለጡ። ይሁን እንጂ ይህ ክስተት ከሽብርተኝነት ጋር የተያያዘ እንደማይመስል ከፌዴራል ምርመራ ቢሮ ጋር ሆነው ክትትል እያደረጉ ያሉ የከተማይቱን ፖሊሶች የጠቀሱ ዘገባዎች እያመለከቱ ነው። መጠጥ ከመጠን በላይ ጠጥቶ የመንዳት ታሪክ ሰክሮ ማለት ነው። የመንዳት ታሪክ ያለው የ26 ዓመቱ ወጣት የሆነው የመኪናው አሽከርካሪ በቁጥጥር ስር መዋሉን የአይን ምስክሮች ገልጸዋል። ፕሬዚደንት ዶናልድ ትራምፕ ኒውዮርክ ታይምስ ስኩዌር ላይ ስለደረሰው አደጋ እንዲያውቁ እንደተደረገና በቀጣይነትም ስለ ሁኔታው ቀጣይ መረጃ እንዲደርሳቸው የሚደረግ መሆኑን የዋይት ሀውስ ቃል አቀባያቸው ሾን ስፓይሰር አመልክተዋል። 45ኛውና ብሮድዌይ ጎዳናዎች ላይ ካለ የመብራት ምሰሶ ጋር የተላተመችው ቀዩዋ ሆንዳ መኪና ሁለት ጎማዎቿን ወደ ላይ ሰቅላ ትታያለች ፎቶዎች ላይ። ፖሊሶች አካባቢውን አጥረዋል። እጅግ ታዋቂ የሆነው የኒውዮርክ ከተማ የጎብኚ መስህብ ታይምስ ስኩዌር በርካታ ምግብ ቤቶች፣ መደብሮችና መዝናኛ ቤቶች ያሉት ሲሆን በየቀኑ በመቶ ሺዎች የተቆጠሩ ጎብኚዎችን የሚያስተናግድ ነው።
በሌላ የዩናይትድ ስቴትስ ዜና የፎክስ ኒውስ የዜና አውታር ዋና ሥራ አስኪያጅና ተባባሪ መሥራቹም የነበሩት ሮጀር ኤይሊስ በ77 ዓመታቸው ዛሬ አረፉ። ኤይሊስ ለ20 ዓመታት የፎክስ ኒውስ ዋና ሥራ አስኪያጅ ሆነው ከሠሩ በኋላ ባለፈው ዓመት በጣቢያው ሴት ሠራተኞች ላይ ወሲባዊ ወከባ አድርሰዋል በሚል ተወንጅለው ከሥራ ተሰናብተው ነበር።
በመጨረሻም ከትናንት በስቲያ ማክሰኞ ከዋሽንግተኑ የቱርክ ኤምባሲ ደጃፍ የቱርክ ፕሬዚደንት ሬቼፕ ጣይብ ኤርዶዋን ደጋፊዎች የተሳተፉበትን ብጥብጥ አጥብቆ የተቸው የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ሁኔታው ያሳደረበትን ስጋት በመጨረሻው የጠነከረ መንገድ ማስታወቅ እፈልጋለሁ አለ። አንዳንድ የዩናይትድ ስቴትስ ባለስልጣናት የብጥብጡን ቀስቃሾች በሰላማዊ ሰልፈኞች ላይ የተቃጣ የኃይል ድርጊት ሲሉ የቱርኩ የዩኤስ አምባሳደር መኖሪያ ቤት ደጃፍ የተፈጸመውን ይህን እርምጃ አሜሪካ የምትሰጠውን ከለላ የተጋፋ ብለውታል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15880 በ15630 በ15700 እና በ15785 ኪሎ ሄርትስ በ22 ሜትር ባንድ በ13860 በ25 ሜትር ባንድ በ11720 በ12110 እና በ12140 ኪሎ ሄርትዝ ሰዎች እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፈው የሐሙስ ግንቦት 10 ምሽት ፕሮግራማችን ነው።
ፀሐይ አሳታሚ ፍላወርስ ኦፍ ቱዴይ ሲድስ ኦፍ ቱሞሮው የዛሬ አበባዎች የነገ ፍሬዎች መሆኑ ነው ትርጉሙ። አዲስ ያሳተመው መጽሐፍ ርዕስ ነው። ጎልቶ የሚጠቀስ ሥራ ያከናወኑ ከአርባ በላይ ኢትዮጵያውያንና የኢትዮጵያ ተወላጅነት ያላቸው አሜሪካውያንና ካናዳውያንን ታሪክ ይተርካል።
እዚህ መጽሐፍ ውስጥ የተካተቱት 43 ታሪኮች እነሱን ማክበር የእነሱን ታሪክ ማውጣት ማለት ያለፉበትንም መከራ እና ወይም መልካም ነገር አካቶ ከስር ለሚመጡ ተናናሽ ወንድምና እህቶቻችን አንደኛ መሆን የሚፈልጉትን ነገር ሁሉ መሆን እንደሚችሉ ያሳያቸዋል።
ያደመጣችሁት የፀሐይ አሳታሚ ዋና ስራ አስኪያጅ አቶ ኤልያስ ወንድሙን ድምፅ ነው። የባህልና ማህበረሰብ ፕሮግራማችን እንግዳ ሆኖ በኋለኛው አጋማሽ አብሮን ያመሻል፣ እንድታደምጡ እንጋብዛለን።
አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል።
የኢትዮጵያ ወታደሮች ባለፈው ዓመት መቶዎች ለተገደሉበት እርምጃ ከመጠን ያለፈ ኃይል መጠቀማቸውን በማውገዝ መንግስት የፖለቲካ እስረኞችን፣ የተቃዋሚ መሪዎችንና ጋዜጠኞችን በሙሉ እንዲፈታና የሀገሪቱ ህገ መንግስት ያጎናጸፋቸውን መብቶች እንዲያከብር ሁለት የዩናይትድ ስቴትስ የህግ መወሰኛው ምክር ቤት አባላት ለሴኔቱ የህግ ረቂቅ አቀረቡ። ረቂቅ ህጉን ከሁለቱም ፓርቲዎች በጋራ ያቀረቡት ዲሞክራቱ የሜሪላንድ ሴኔተር ቤን ካርደን እና የፍሎሪዳው ሪፐብሊካን ሴኔተር ማርኮ ሩቢዮ ናቸው። የቀረበው ረቂቅ ህግ በኢትዮጵያ የዜጎች ሰብአዊ መብቶች እንዲከበሩና ዲሞክራሲያዊ ምህዳሩን በማስፋት ሁሉን አሳታፊ መንግስት እንዲመሰረትም ያበረታታል። ሰሎሞን ክፍሌ ለዛሬ የረቂቁን ጭብጦች ባጭሩ ይመለከታል።
የኢትዮጵያ መንግስት የዜጎቹን ሰብአዊ መብቶች እንዲያከብር፣ ዲሞክራሲያዊ ምህዳሩን በማስፋት ሁሉን አሳታፊ መንግስት እንዲመሰረት ያበረታታበትን ይህን ረቂቅ ውሳኔ ለሴኔቱ በማቅረብ ስማቸው በቀዳሚነት የቀረበው ዲሞክራቱ የሜሪላንድ ሴናተር ቤን ካርድንና ሪፐብሊካኑ የፍሎሪዳው ሴናተር ማርኮ ሩቢዮ ይሁኑ እንጂ በጠቅላላው ከአስር በላይ ናቸው። ሴናተሮቹም የኖርዝ ካሮላይናው ሪፐብሊካን ቶም ቲሊስ፣ የኦሪገኑ ዲሞክራት ሮን ዋይደን፣ የኢሊኖዩ ዲሞክራት ዲክ ደርብን፣ የቴክሳሱ ሪፐብሊካን ጆን ኮርንን፣ የሚሽጋኗ ዲሞክራት ዴቢ ስታብኖ፣ የዴላዌሩ ዲሞክራት ክሪስ ኩንስ፣ የኮሎራዶ ሪፐብሊካን ኮሪ ጋርድነር፣ የኒው ጀርሲው ዲሞክራት ኮሪ ቡከር፣ የኦሃዮ ዲሞክራት ሼሮድ ብራውን፣ የሚኔሶታው ዲሞክራት አል ፍራንክን፣ የሜሪላንዱ ዲሞክራት ክሪስ ቫን ሆለን እና በመጨረሻም የኦሪጋኑ ዲሞክራት ጄፍ መርክሊ ናቸው።
እነዚህ ሁሉ ከሁለቱም የዩናይትድ ስቴትስ ፓርቲዎች ከዴሞክራቲክና ሪፐብሊካን ፓርቲው የተውጣጡ ሴናተሮች በቀረበውና የኢትዮጵያ መንግስት የዜጎቹን ሰብአዊ መብቶች እንዲያከብርና ዲሞክራሲያዊ ነጻነቶችን እንዲፈቅድ በሚጠይቀው ረቂቅ ውሳኔ ላይ ተባብረው ሰርተዋል፣ ፊርማቸውንም አኑረውበታል። ዴሞክራቲኩ ሴናተር ከሜሪላንድ ቤን ካርደን ሲናገሩ ኢትዮጵያ ውስጥ በአሁኑ ወቅት በርካታ የታወቁ ፖለቲከኞች እየተያዙ መታሰርና አሁንም ማሰር መቀጠሉ በጥልቅ አሳስቦኛል ብለዋል። ከኢትዮጵያ መንግስት ጋር በጸረ ሽብር ዘመቻው ተባብረን እንሰራለን ማለት በገዛ ዜጎቹ ላይ የመብቶች ጥሰት ሲፈጸምና ጭቆና ሲያካሄድ በዝምታ እናልፋለን ማለት አይደለም ሲሉም በሰነቱ የውጭ ጉዳዮች ኮሚቴ አንጋፋው አባል ቤን ካርደን አክለዋል። ይልቅስ ከኢትዮጵያ መንግስት ጋር ያለን ግንኙነት የዋህ ዜጎች ያላግባብ ሲታሰሩና ህጎች የፖለቲካ ተቃውሞን በማፈኛነት ጥቅም ላይ ሲውሉ ድምጻችንን ከፍ አድርገን ተቃውሞአችንን ማሰማት ይኖርብናል ብለዋል ካርደን።
በሴኔት ውስጥ በውጭ ግንኙነቶች የሰብአዊ መብቶችና ሲቪል ደህንነት ንዑስ ኮሚቴ ሊቀመንበሩ የፍሎሪዳው ሪፐብሊካን ሴናተር ማርኮ ሩቢዮ በበኩላቸው የኢትዮጵያ መንግሥት የሰብአዊ መብቶች አያያዙን አላሻሻለም፣ ዲሞክራሲያዊ ለውጦች ለማምጣት እስካሁን አልቻለም፣ ዩናይትድ ስቴትስ ይህን የኢትዮጵያ የሰብአዊ መብቶች ጥሰትና በገዛ ዜጎቹ ላይ የሚፈጽመውን ጭቆና ማውገዝ አለባት ብለዋል። የኢትዮጵያ መንግሥት የሕግ የበላይነትን እንዲያከብር እንዲሁም ለሰብአዊ መብቶች መከበርና ለፖለቲካ ለውጦች ቅድሚያ እንዲሰጥ ከሴኔቱ ባልደረቦቼ ጋር በጋራ መሥራቴን እቀጥላለሁም ሲሉ አስረድተዋል። በሴኔቱ ወደ ተዘጋጀው ውሳኔ ረቂቅ ዝርዝር ስንገባ ባጭር ባጭሩ ጭብጦቹን ለመግለጽ
እንደ አውሮፓ አቆጣጠር በ2012 ዓ ም ዩናይትድ ስቴትስ ከሳሃራ በታች ለሚገኙ የአፍሪቃ አገሮች በነደፈችው ትልም እንደ ዋና ማገር የምትቆጥራቸው የዲሞክራሲያዊ ተቋማት መገንባት፣ የሰብአዊ መብቶች መከበር፣ ተጠያቂነት ያለው መንግስት መመስረት መሆኑንና እነዚህም የህዝቦችን ህይወት በዘላቂነት ለማሻሻል ወሳኝ መሆናቸውን ታሰምርባቸዋለች።
በኢትዮጵያ ከ2005ቱ ጠቅላላ ምርጫ በኋላ ዲሞክራሲያዊ ምህዳሩ በእጅጉ እየጠበበ መምጣቱንም ረቂቁ ያወሳል።
በ2015 በተካሄደው ምርጫም ገዢው ኢህአደግና አጋሮቹ የምክር ቤቱን መቀመጫዎች 100% ማሸነፋቸው፣
በ2016 የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር ባወጣው ዓመታዊ የሰብአዊ መብቶች አያያዝ ሪፖርቱ በኢትዮጵያ ከባድ የሰብአዊ መብቶች ጥሰት እንደሚካሄድ እነዚህም ያለ ፍርድ ሂደት ሰዎችን በጅምላ እየያዙ ማሰር፣ ግድያ፣ አስገዳጅ ወሲብና ማሰቃየትን እንደሚያካትቱ፣
የኢትዮጵያ መንግሥት የ2009ን ጸረ ሽብር ሕግ የፕሬስ ነጻነትን ለመገደብ ነጻ ጋዜጠኞችን ለማፈንና የተቋሚ ፖለቲካ አባላትን መቅጫነት እንደሚገለገልበት ተንትኗል።
በሕግ ተመዝግበው ከሚንቀሳቀሱ ተቃዋሚ የፖለቲካ ፓርቲ መሪዎች አቶ በቀለ ገርባ፣ ዶክተር መረራ ጉዲና፣ አቶ ዮናታን ተስፋይና ኦኬሎ አኩዌ ኦቻላን ጨምሮ ሌሎች በመቶዎች የሚቆጠሩ መታሰራቸውንና በከፋ የወህኒ ቤት አያያዝ ላይ እንደሚገኙም ይዘረዝራል።
ካለፈው ህዳር 2015 እስከ የካቲት 2016 በትንሹ 102 የተቃውሞ ሰልፈኞች መገደላቸውን የኢትዮጵያ ሰብአዊ መብቶች ጉባኤ ሪፖርት ማድረጉን፣ የኢትዮጵያ የጸጥታ ጠባቂዎች በትንሹ 500 ሰላማዊ ሰልፈኞች መግደላቸውን ደግሞ ሂውማን ራይትስ ዋች መዘገቡን፣ አምነስቲ ኢንተርናሽናል በበኩሉ ከዚያም ሊብስ ይችላል ሲል ከ800 በላይ ሰዎች ተገልለዋል ማለቱን ለሰኔቱ የቀረበው ረቂቅ ሕግ ያብራራል።
ሴኔቱ በኢትዮጵያ በሰላማዊ ሰልፈኞች ላይ የተካሄዱ ግድያዎችንና የጸጥታ ኃይሎች የተጠቀሙትን ከመጠን በላይ ኃይል፣ የጋዜጠኞች፣ የተማሪዎችና የፖለቲካ መሪዎች መታሰርን ያወግዛል ብሏል። ዜጎች ሕገ መንግሥቱ ያጎናጸፋቸውን መብት ተጠቅመው በሰላም መሰብሰብና ሐሳባቸውን በነጻነት መግለጽ ይችሉ ዘንድም መንግሥት መፍቀድ እንዳለበት ያስገነዝባል።
ሲያጠቃልልም የኢትዮጵያ መንግሥት በቅርቡ በኦሮሚያና አማራ ክልሎች የተካሄዱትን የተቃውሞ እንቅስቃሴዎች ለመጨፍለቅ የተካሄዱ ግድያዎችን የተባበሩት መንግሥታት የሰብአዊ መብቶች ጉባኤ የተሟላና ተአማኒነት ያለው ምርመራ ያካሄድ ዘንድ እንዲፈቅድ ጥሪ ያቀርባል። አድማጮች፣ በመግቢያው እንደተጠቀሰው ይህ ዘገባ ለዛሬ ያየው ባጭሩ የረቂቁን ጭብጦች ነው። ከሰኔቱ ተወካይ ጋር ቃለ ምልልስ ለማድረግ ጠይቀናል። ቃለ ምልልሱንና ከኢትዮጵያ መንግስት የምናገኘው ምላሽ ካለ አካተን ወደፊት በስፋት እንመለስበታለን። ك
ከአሜሪካ ድምፅ መጽሔትን ነው እያደመጣችሁ ያላችሁት። የዕለቱ አብይ ርዕስ ዘገባ ነበር የቀረበው። አሁን የትንታኔው መጽሔት ይቀጥላል።
የዩናይትድ ስቴትስ የዓለም አቀፍ የሃይማኖት ነጻነት ቃፊር ኮሚሽን 16 ሀገሮችን አሳሳቢ ሁኔታ ያለባቸው ሲል ፈርጇል። የሁለቱም የሀገሪቱ ፓርቲዎች የዩናይትድ ስቴትስ ዴሞክራቲክ ፓርቲና የዩናይትድ ስቴትስ ሪፐብሊካን ፓርቲን ትብብር ያገኘው የአሜሪካ መንግሥት ኮሚሽን በዓለም ዙሪያ የሃይማኖት ነጻነት ጉዳይ ስለሚገኝበት ሁኔታ መዝግቧል። ለሀገሪቱ መንግሥት፣ ለውጭ ጉዳይ መስሪያ ቤቱና ለተወካዮች ምክር ቤቱ ሐሳብ አቅርቧል። የምክር ሐሳብ ለአሜሪካ ድምፅ ራዲዮ ዘጋቢ ማርያማ ዲያሎ አንዲት ልዕለ ሀያል የምትገኝባቸው ሀገሮች ለምን በአሳሳቢነት እንደተመዘገቡ በዘገባዋ ታብራራለች። አዳነች ፍሳይ ታቀርበዋለች።
የዩናይትድ ስቴትስ የዓለም አቀፍ ሃይማኖት ነጻነት ኮሚሽን በ20 ዓመታት ህልውናው ሩሲያን የሃይማኖት ነጻነትን አስመልክቶ በአሳሳቢነት ሲፈርጅ ለመጀመሪያ ጊዜ ነው። ሩሲያ ውስጥ ከመዋከብ አንስቶ እስከ እስራት የሚደርስ ጨቋኝ ፖሊሲ እየከፋ ሄዷል ይላል የዩናይትድ ስቴትስ የዓለም አቀፍ ሃይማኖት ነጻነት ኮሚሽን አባል ዳንኤል ማርክ ያብራራሉ።
አንደኛ ነገር በሩሲያ ስላለው የሃይማኖት ጭቆና ከፍተኛ ስጋት እንዳለን የዩናይትድ ስቴትስ ፕሬዚዳንት በቀጥታ በመናገር ለሩሲያ መንግስት ግልጽ እንዲሆን ማድረግ ነው። ከቅርብ ጊዜያት ወዲህ ያሳሰቡን ህጎቹ ብቻ ሳይሆኑ አያያዙም ጭምር ነው። በውይይታችንም ትልቅ ሚና ተጫውቷል።
የሩሲያ ከፍተኛ ፍርድ ቤት የጀሆባ ምስክሮች እምነት ተከታዮች ቡድን ላይ ባለፈው ወር ጽንፈኛ ድርጅት ነው የሚል ፍርድ ሰጥቷል። ንብረቱን ሁሉ ለመንግስት እንዲያስረክብ አዟል። የጀሆባ ምስክሮች ዋና የዓለም አቀፍ ጽህፈት ቤት ኃላፊ ሮበርት ዋረን ያስረዳሉ።
To be labeled in such a way as though we're extremist is clearly a misapplication.
እኛ ጽንፈኞች መባላችን የጽንፈኝነት ህግን ካለቦታው ማስቀመጥ ነው። የጀሆባ ምስክሮች በሩሲያም ሆነ በማንኛውም የዓለም ሀገር ላይ የሚደቅ ነው ስጋት ስለሌለ ኢላማ መደረግ የለብንም። በ240 አገሮች እንቀሳቀሳለን።
ዋረን እንደሚሉት ሩሲያ ውስጥ 175,000 የሚሆኑ የእምነቱ ተከታዮች ይገኛሉ። ከሩሲያው ከፍተኛ ፍርድ ቤት ውሳኔ በኋላ የድርጅቱ ድረገጽ እንደተዘጋ፣ የጀሆባ ምስክሮች መጽሐፍ ቅዱስም በሀገሪቱ እንደማይፈቀድ ዋረን ገልጸዋል። የሃይማኖት እምነት ነጻነትን በሚመለከት አስጊ ሁኔታ አለባቸው ከተባሉት ሀገሮች መካከል ኤርትራ ትገኝባቸዋለች። የኤርትራ መንግስት ባልተመዘገቡ የሃይማኖት ድርጅቶችና በአንዳንድ ሁኔታም በተመዘገቡትም ላይ ጭቆና መፈጸሙን ቀጥሏል። ኤርትራ ውስጥ በሃይማኖት ድርጅቶች ላይ የሚፈጸሙት የጭቆና ተግባሮች፣ በታሰሩት አማኞች ላይ ሰቆቃና ሌሎች የማሰቃየት ተግባሮች መፈጸም፣ በገፍ ማሰር፣ ካለ ፍርድ በእስር ማቆየት፣ ያልተመዘገቡ የሃይማኖት ቡድኖች እንዳይሰበሰቡና የእምነታቸውን ስራ እንዳያካሄዱ ማገድ ይገኝባቸዋል። በተለይም በከፋ ሁኔታ የሚገኙት ያልተመዘገቡት ወንጌላውያን፣ ጴንጠቆስጤና የጀሆባ ምስክሮች ናቸው። ሌላዋ አሳሳቢ ሁኔታ አለባት የተባለችው ሀገር የማዕከላዊ አፍሪቃ ሪፑብሊክ ነች። በሙስሊሞች ላይ የዘር ማጽዳት ተግባር ትፈጽማለች የሚል ክስ ነው የቀረበባት። ባንጉሱ በተባለች የማዕከላዊ አፍሪቃ ሪፑብሊክ ከተማ ክርስቲያን ሚሊሻዎች በሚያካሂዱ ጥቃት ምክንያት በመቶዎች የሚቆጠሩ ሲቪሎች በያዝነው ሳምንት ወደ መስጊድ ለመሸሽ ተገደዋል። ክርስቲያኖቹ በሚያካሂዱት ጥቃት ሲቪሎችና የተባበሩት መንግስታት ድርጅት ሰላም ጠባቂዎች ተገድለዋል። በሀገሪቱ ያለው የሰላም ጥበቃ ተልእኮ ኃላፊ ፓርፌት ኦናንጋ አንያንጋ ስለ ሁኔታው ገልጸዋል።
Je déplore surtout que ces crimes aient visé une minorité
በተለይም ሆን ተብሎ ግጭት ለማቀጣጠል ሲባል አናሳዎቹን ኢላማ በማድረግ የሚፈጸመውን ወንጀል አወግዛለሁ። በባንጉሳው ብቻ ሳይሆን በመላ አገሪቱ የሚካሄድ ወንጀል ነው ማውግዘው።
ሚያንማር ላይ ደግሞ መንግስት በሆሪንጋ ሙስሊሞች ላይ ከባድ አድሎ ይፈጽማል። አንዳንዶቹ ከሀገሪቱ ለመሸሽ ተገደዋል። ክርስቲያኖች በአደባባይ እንዳያመልኩ ይታገዳሉ። እምነታቸውን ወደ ቡድሂዝም እንዲቀይሩ ጫና ይደረግባቸዋል። ሀገሪቱ በአሳሳቢነት ደረጃ የተፈረጀችውም ለዚህ ነው። የሀገሪቱ መንግስትና ወታደራዊ ኃይል ግን ሁሉንም ክስ አስተባብለዋል።
የዩናይትድ ስቴትስ የዓለም አቀፍ የሃይማኖት ነጻነት ኮሚሽን የፓኪስታን የሃይማኖት ስም ማጥለም ሕግ የዓለም አቀፍ የሰብአዊ መብት ሕግን ስለሚጥስ መሰረዝ አለበት የሚል ምክር ሐሳብ አቅርቧል። ኮሚሽኑ ያወጣው ዘገባ በ35 ሀገሮች ያለውን ሁኔታ ይሸፍናል። ከፊል ራስ ገዟ ሶማሊላንድ እንደ ሀገር እውቅና ለማግኘት በመጣር ላይ ትገኛለች። ኢትዮጵያ ለሶማሊላንድ እውቅና ለመስጠት የመጀመሪያዋ ሀገር አልሆንም የሚል አቋም እንዳላት የመንግስቱ ባለስልጣናት ይናገራሉ። ግዙፍ የህዝብ ቁጥር ያላትና የባህር በር አልባ የሆነችው ኢትዮጵያ የተለያዩ የወደብ አገልግሎቶችን የምትሻ ስትሆን በርበራ ወደብን ለማልማት ከሶማሊላንድና መሰረቱን በተባበሩት አረብ ኤሚሬቶች ካደረገ ድርጅት ጋር ስራ ልትጀምር እየተንቀሳቀሰች ነው። ኢትዮጵያና ሶማሊላንድ በፖለቲካ እውቅናና የወደብ አማራጭን በመጠቀም በሚገኙ የተሳሰሩ ጥቅሞች ያላቸው ግንኙነት ምን ይመስላል? የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ አለምን ሄኖክ ሰማእግዜር ጠይቋል።
ኢትዮጵያ የሶማሌላንድን በተመለከተ ያላት አቋም የቆየ ነው። የሶማሌላንድ አስተዳደር ራሱን እንደ ሉዓላዊ ሀገር እውቅና እንዲያገኝ ጥረት ያደርጋል። ኢትዮጵያ ይህን በተመለከተ ያላት እስከዛሬ አቋም የመጀመሪያው ሀገር አትሆንም ይህን አይነት እውቅና ለመስጠት ነው። ይሄ ሶማሌላንድ በተመለከተ ከዛም በተጨማሪ ሌሎቹንም የሶማሌላንድ የሶማሊያ ግዛቶች ፌዴራል ግዛቶች በተመለከተ ኢትዮጵያ ከሶማሌላንድ እውቅናዎች በውጭ ጉዳይ፣ መከላከያ፣ ኢሚግሬሽን እና ፋይናንስ የተለየ ግንኙነት እንደማታደርግ ክቡር ጠቅላይ ሚኒስትር ኃይለማርያም ደሳለኝ በቅርቡ የሶማሌ ፕሬዚደንት መሐመድ አብዱላሂ መሐመድ በቁጥር ስም ፎርማጆ አዲስ አበባ ጉብኝት ባደረጉበት ጊዜ የገለጹት ነው። ይሄን ያለው ከዛ በተረፈ ኢትዮጵያ ለውጭ ምርቶቿ ወደ ሀገር ውስጥ ለምታስገባቸው ውሶች አማራጭ ወደቦችን ትፈልጋለች። የፖርት ሱዳን እንጠቀማለን። ጅቡቲ ለረዥም ጊዜ ስንጠቀምበት የቆየን ነው። የላሙ ፕሮጀክት ሲጠናቀቅ ደግሞ በተመሳሳይ እንደዚሁ የሞምባሳ ወደብን እንጠቀማለን እና በርበራን በተመለከተ ምንድን ነው የበርበራን ፕሮጀክት የበርበራን ኮሪደር ለማልማት ጥረት እየተደረገ ነው። ያ ግን ገና ጅምር ነው።
ግን እየሰማን ያለ ነው የተለያዩ መገናኛ ብዙሃን መቀመጫውን በተባበረው አረብ ኤምሬትስ ያደረገ ዲፒ ወርልድ የተባለ እንደዚህ ወደቦችን በመገንባትና በማስተዳደር የተሰማራ ድርጅት ጋር በመሆን 19% የሚሆን ድርሻ የኢትዮጵያ መንግስት እንደገዛ ነው የተገለጸው። ይሄን በማስመልከት እናንተ ያላችሁ ድርሻና የምታፈሱት ገንዘብ ምን ያህል እንደሆነ ቢገልጹልን ካለ።
እንግዲህ አንተ ያልከውን ዜና በተመለከተ እኔም መረጃውን ከድረገጽ ለማግኘት ሞክሬያለሁ። ኢትዮጵያ መንግስት የበርበራን ኮሪደር ለመጠቀም የመንገድ ልማት ያከናውናል፣ ከሶማሊያ አስተዳደርም ጋር ይሰራል። ግን አሁን ያልከውን የመቶ አሃዝ እና አጠቃላይ መረጃ በተመለከተ አሁን ጊዜው ገና ስለሆነ መረጃ መስጠት ይቸግራል። ግን በሂደት ላይ ያለ ነገር ነው።
ሌላኛው ጉዳይ የሶማሌላንድ ሪፐብሊክ በአዲስ አበባ ቋሚ የዲፕሎማቲክ ልዑክ ማቋቋሙን የሚያሳይና የኢትዮጵያ መንግስት ደግሞ ቦታ ወይም ቤት ለዚህ ተቋም መስጠቱን የሚገልጹ ሁኔታዎች አሉ። ይህንም በተመለከተ የኢትዮጵያ መንግስት አዲስ የሰጠው ቦታ፣ መሬት ወይም ደግሞ ህንፃ አለ?
የሶማሌላንድ አስተዳደር ኢትዮጵያ ውስጥ የዲፕሎማቲክ ህልውና የለውም። የህዝብ ግንኙነት ጽህፈት ቤት ነው ያላቸው።
ስለዚህ በህዝብ ግንኙነት ነው የምትነጋገሩ። ታዲያ ለምን ቋሚ ዲፕሎማቲክ ልዑክ የሚል ታፔላ ተለጠፈ በሚል በተለያዩ የሶማሌ መገናኛ ብዙሃን ይሄ ሁኔታ ደግሞ በበርበራ ወደብ ጋር ካለው ኢንቨስትመንት ጋር የተያያዘ እንደሆነ የሚገልጹ አስተያየቶችን ስንሰማ ቆይተናል። ከእናንተ መስማት ስለፈለግን ነው። የእናንተ አስተያየት ምንድን ነው? እዚህ ላይ
አሁን ያልከው ትኑ አስተያየት ተጨባጭነት ያለው አይደለም። ተለጠፈ ያልከው ታፔላ በተመለከተ ቀደም ሲልም የነበረው ታቤላ ወደዚህ ወደ ቦሌ የመረሚያ አካባቢ የህዝብ ግንኙነት ጽህፈት ቤት ነው የሚለው።
አሁን በሪፐብሊክ ኦፍ ሶማሌላንድ ፐርማነንት ዲፕሎማቲክ ሚሽን አዲስ አበባ የሚል ነው ከፎቶ ጋር ቀይ ህንፃ የሚታይ የተለጠፈው ያለው። ይሄንን ለማጣራት ነው ከእናንተ ጋር።
የሶማሌላንድ አዲስ አበባ ያለው ውክልና የህዝብ ግንኙነት ውክልና ነው፣ ሌዘን ኦፊስ ነው። እንግዲህ አማርኛው በደንብ ከገለጸው መልካም፣ ግን የሶማሌላንድ ሌዘን ኦፊስ ነው ያለው።
በጣም ነው የማመሰግነው አቶ መለስ አለም የኢትዮጵያ የውጭ ጉዳይ ሚኒስትር ቃል አቀባይ ለሰጡን ማብራሪያ አመሰግናለሁ።
አቶ ሄኖክ አንተንም ቪኦኤንም አመሰግናለሁ።
አሁን ከምሽቱ 3 ሰዓት ተኩል ነው። አዲስ አበባ ላይ በ19 በ22 እና በ21 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ግንቦት 10 2009 ዓመተ ምህረት ምሽት ፕሮግራማችን ነው። ቴክኒሻኑ ኬቨን ፋውለር፣ እንደዚሁም ፕሮዲውሰሩ ንጉሡ ታምሬ፣ የምናስተናግዳችሁ ሰሎሞን አባተና
ቆንጂት ታዬ ነን።
መሀል ላይ ስለሆንን አሁን ጥቂት ሙዚቃ እንጋብዝ። የዘገየሽበት ይለናል መሐሙድ አህመድ።
የዘገየሽበት ምን ይሆን ምክንያቱ አይኖቼ ተራቡ ደረሰ ሰዓቱ። የዘገየሽበት ምን ይሆን ምክንያቱ አይኖቼ ተራቡ ደረሰ ሰዓቱ። ሰዓቱ ቢደርስ መምጫሽን አስበው ይጠባበቁሻል አይኖቼ ተርበው። እፎይ ባለ ልቤ ምክንያችን አግኝቼ ሊያዩሽ ጓጓሉ ተርበው አይኖቼ። ናፍቀዋል አይኖቼ አትዞሪያቸው ተራቡ ተራቡ ሱሶነሽባቸው። አይ ናፍቀዋል አይኖቼ አትዞሪያቸው ተራቡ ተራቡ ሱሶነሽባቸው። የዘገየሽበት ምን ይሆን ምክንያቱ አይኖቼ ተራቡ ደረሰ ሰዓቱ። የዘገየሽበት ምንድነው ምክንያቱ አይኖቼ ተራቡ ደረሰ ሰዓቱ። እንዳንቺ የሚናፈቅ ከወዴት ይመጣል ፍቅርሽ ቁም ነገርሽ ልብን ይመስጣል። ረሃብ ልማቴ ለእኔ ክብሬ አንቺ ነሽ ካጠገቤ አትጥፊ ያኔ ማረፊያ ነሽ። ናፍቀዋል አይኖቼ አትዞሪያቸው ተራቡ ተራቡ ሱሶነሽባቸው።
ግሩም ዜማ ነው። መቼም
ዘመን አይሽራቸውም።
ንጉሡ ጥሩ መርጠሃል።
አሁን ወደ እናንተ አስተያየቶች እናልፋለን። ክቡራትና ክቡራን በድምፅ ከላካችሁልን ጥቂቱን እናሰማችሁ።
አመሰግናለሁ ቪዲዮዎች ሲሆን ሁለት ታላላቅ ኢትዮጵያውያንን አቅርባ ስለ ፍትህ ሳምንት ስትናገር በተለይ አባ ጉጉን በጣም ማደንቃቸው እውነት ለመናገር እኔ ከሚናገሩት ጋር ስለምስማማ ሳይሆን በቃ ፍርሃት የሚባል ነገር የሌለባቸው ብዙ ችግር እንዳለ ያም ብዙ ጊዜ ስለኒ ሰውዬ ምን ያደርጋቸውን ውህዋ ዛሬ እያልኩ ሁልጊዜ በቃ አስባለሁ። ምክንያቱም በየቦታው ሲናገሩ የሚሰማቸውን ሰው መሆናቸውን የሚያረጋግጥ የሚያሳዩት እና እውነተኛ የፍርድ ሰው ናቸው እያስባለሁ። ነገር ግን እርሱ ለኢትዮጵያውያን ይሄ በቃ እንደ ተራ ወሬ ነው። ህዋት ፍርድ ቤቱን ሁሉ እስከተቆጣጠረስ ፍትህ አይኖርም። ፍትህ ለመኖር ሌሎች ኢትዮጵያውያን በህዋት ስር ያሉ ሰዎችና ኢትዮጵያውያን እኩል በፍትህ መዳኘት መቻል ሲቻል ነው።
አይ ከተስፋ ይባላለሁ ከሚኒያፖሊስ ነው የምደውለው። ዛሬ የፍትህ ሳምንት በሚል ጽዮን ግርማ ያወያየቻቸው ሁለት የህግ ባለሙያዎች ነበሩ፣ አቶ ተማምና አቶ ሞላ ይባላሉ። እነዚህ ሰዎች በተደጋጋሚ ጊዜ በእናንተ ሬዲዮ ጣቢያ ስማቸው ይሰማለሁ። ሽብርተኛ ለሽብርተኛ እያለ መንግስት የሚያስራቸው እና የፖለቲካ እስረኞችን ብዙ ጊዜ ለእነሱ ለሁለቱ ጠበቃ በመሆን የሚያገለግሉ ናቸው። በዚህ ጉዳይ ሲያገለግሉ አንድም ጊዜ የመንግስት አቃቢ ህግን አሸንፈው እስረኛ አስፈተው ያውቃሉ ወይንስ እንደው ዝም ብለው ስም ብቻ ናቸው? ታንኪዩ።
ስለ አስተያየቶቻችሁ እናመሰግናለን። ክቡራትና ክቡራን አድማጮች የስልክ መስመራችን 2022059942 የውስጥ መስመር 14 መሆኑን እናስታውስ። በድምፅ በተቀረጸው መመሪያ መሰረት አስተያየቶቻችሁን አኑሩ። ኢሜይል ነው የሚሻለኝ ከእናንተ ጋር ምናደዋወለኝ ቆንጅት እንደምትዩ ማለት ነው።
አልዳረቅም ብላችሁ
horn@voanews.com ላይ ጻፉልን አስተያየቶቻችሁን። ከአሜሪካ ድምፅ ራዲዮ ጣቢያ በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን ስርጭት ነው እየተከታተላችሁ ያላችሁት። ባህልና ማህበረሰብ ይቀጥላል።
Flowers of today, seeds of tomorrow. ለተርጉመውና የዛሬ አበባዎች የነገ ፍሬዎች ያዲሱ መድብላቸው ርዕስ ነው። አንዳች ጎልቶ የሚጠቀስ ሥራ ያከናወኑ ከአርባ በላይ ኢትዮጵያውያንንና የኢትዮጵያ ተወላጅነት ያላቸው አሜሪካውያንና ካናዳውያንን ታሪክ የሚተርክ ነው ይህ መድብል። ቁጥራቸው የበዛ ኢትዮጵያ ነክ መጽሐፍትና ጥናታዊ መድብሎችን በማሳተም የሚታወቀው የፀሐይ አሳታሚ ድርጅት ነው የዚህም ህትመት ባለቤት። በዚህና በሌሎች የፀሐይ አሳታሚ ድርጅት ሥራዎችና እንዲሁም በንባብ ባህል ዙሪያ የተካሄደውን ቃለ ምልልስ የመጀመሪያ ክፍል ይሆናል ዛሬ የምናቀርበው። የፀሐይ አሳታሚ ዋና ስራ አስኪያጅ አቶ ኤልያስ ወንድሙን ያወያየው የባህልና ማህበረሰብ ፕሮግራም አዘጋጅና አቅራቢ አሉላ ከበደ ነው።
አቶ ኤልያስ ወንድሙ ለፕሮግራማችን እንግዳ አይደሉም፣ ከዚህ ቀደም ቀርበው ያውቃሉ። በርከት ያሉ ኢትዮጵያ ነክና ከኢትዮጵያ ውጭ የሆኑ መጽሐፍት በማሳተም እንዲሁም ጥናታዊ ጽሁፎች የተካተቱባቸው አመታዊ መድብሎች ኢትዮጵያን ስተዲስ በሚል ጆርናሎችን፣ የተለያዩ ምሁራን ጽሁፎችን ያሳትማሉ።
አንተ ብትለኝ ይሻላል።
አመሰግናለሁ አቶ ኤልያስ። ወዲሁም ጋዜጠኛም ጭምር ስለሆንክ ተገቢ ሊሆን ይችላል። እሺ አንተ እያልኩ ቀጥላለሁ። አመሰግናለሁ አቶ ኤልያስ። እዚህ ውይይታችን ምንም እንኳን ማንበብ ከምንችለው ፍጥነት ቁጥራቸው የበዛ መጽሐፍት እያሳተምክም ቢሆን አንዱን የተለየ ትኩረት የሚሰጠውን መጽሐፍ እንምረጥን። ፍላወርስ ኦፍ ቱዴይ ሲድስ ኦፍ ቱሞሮ ይላል። የዛሬ አበባ ለነገ ፍሬ በሚለው የአማርኛ ሀረግ የተቀራረበ ይመስላል። በርካታ እውቅ ስራዎችን ያከናወኑ ወይም በስራ መስኮቻቸው የተሳካላቸው የሚባሉ ኢትዮጵያውያን አሜሪካውያን ታሪክ የተካተተበት ብዙዎቹም በወጣትነቱና ጎልማሳው እድሜ የሚገኙ ናቸው። እውቋን ሳሊክ ጁሊ ምህረቱን፣ ዋይናን ድምፃዊቱን፣ ደራሲውን ዲናው መንግስቱን፣ ሌሎችንም እመለከታለሁ። ዳግማዊ ብሸትን ማያለሁ። አቶ ኤልያስ እስኪ ስለ መጽሐፉ ጭብጥ በማውራት እንጀምር።
በጣም አመሰግናለሁ ያሉና በአሁኑ ሰዓት ከዚህ ከሰላሳው አመት በላይ እስከ ሀምሳው መጀመሪያ ላይ የምንገኘው ነው። አብዛኛዎቻችን ስናድግ አባባ ተስፋ ሳህሉ የዛሬ አበባዎች የነገል ፍሬዎች እያሉ በተረት ተረት ምክርና አስተማሪ ታሪኮች ነው በቴሌቪዥን ቁጭ ብለን እያየናቸው ያደግ ነው። ያ ትውልድ ዛሬ በዓለም ላይ በተለያየ የሙያ ዘርፎች ተሰማርቶ ትላልቅ ነገሮች እያደረገ ነው። በስተጀርባው ግን ህይወቱ የፈነዳበት ወቅት ስለነበረ ብዙዎቹ የተወለዱት ወይም ያደግ ነው ቤተሰቦቻችን፣ ታላላቅ ወንድሞቻችን፣ ወላጆቻችን፣ ጎረቤቶቻችን በብዙ መከራ ውስጥ አልፈዋል። እኛም ያንን እያየን እየሰማን፣ አንዳንዶቻችን ደግሞ በዛም ውስጥ ሰዎቻቸው ግማሾቹ ተገለዋል፣ ታስረዋል፣ ወይም ደግሞ ባለስልጣኖች ነበሩ እና ያንን ታሪክ እንዴት አድርገን ነው የምንናገረው? አንዱ እሱ ነው። ሁለተኛውና ደግሞ ከሁሉም ደግሞ የሚበልጠው ለእኔ ይሄ መካከል ላይ የመጣ ነው የእኛ ትውልድ፣ የአብዮቱ ልጆች የምንባለው ትውልድ ባለንበት ቦታ የተቻለንን ለሀገርና ለዓለምም እየሰራን ነው። ባለን ሙያ ሁሉ የእነሱን ታሪክ ማውጣት ማለት ያለፉበትንም መከራና ወይም መልካም ነገርን አካቶ ምንድን ነው የሚያደርገው ከስር ለሚመጡ ተናናሽ ወንድምና እህቶቻችን አንደኛ መሆን የሚፈልጉትን ነገር ሁሉ መሆን እንደሚችሉ ያሳያቸዋል። ሁለተኛ ደግሞ ድልድይ ይሆናል ከእኛና ከአባቶቻችን ወይም ከታላላቅ ወንድሞቻችን ጋር ላለው ትውልድ። እዚህ መጽሐፍ ውስጥ የተካተቱት 43 ታሪኮች ድልድይ ይሆናል።
መልካም። ወደ ኋላ ልመልስህ ኤልያስ። ለዚህ መጽሐፍ ምክንያት የሆኑትን ጨምረህ አስረድተህናል። ይህ የ43 ታዋቂ በየስራ መስካቸው ከፍተኛ ዋጋ ሊሰጠው የሚችል ስራ የሰሩ ኢትዮጵያውያን በወጣትነቱና በጎልማሳነቱ እድሜ ክልል የሚገኙ ባለሙያዎች ከብዙ የሙያ ዘርፍ ነው የመጡት። እስኪ የእነኝህን ሰዎች ማንነትና ስራ በማስተዋወቅ እንንደርደር። እነማን ናቸው? በዚህ በአሜሪካን ሀገርም ሆነ በሌሎች አካባቢዎች ባሉበት ከኢትዮጵያዊ ማህበረሰብ ያለፈ ተጽዕኖ ማድረግ የቻሉ ታላላቅ የሚባል ስራ የሰሩ ሰዎች ታሪክ ነው እዚህ ላይ ያለው። እስኪ በምጥን የተወሰኑትን እናስተዋውቅ።
ለምሳሌ ደጋግመን ጠርተናታል። ጁሊ ምህረቱ አንዷ ነች። አባቷ ዶክተር አሰፋ ምህረቱ ይባላሉ። በሚሽግን ስቴት ዩኒቨርሲቲ የጂኦግራፊ ፕሮፌሰር ናቸው። እናቷ አሜሪካዊት ናቸው። አብዮቱ ከፈነዳ በኋላ አገር ለቀው ወደዚህ መጥተው የሰደዱ በዓለም ላይ የተከበረች የታወቀች እና በጣም በተላልቅ ሙዚየሞች ስራዎቿ የሚገኙ ሰው ነች እና ቁጭ ብለህ ከእሷ ጋር ለማውራት እድሉን ሲገጥምህ ምናልባት በምታነብት ታሪክ ሁሉ ስለማናውቃት ልናርቃት እንችላለን። ግን ቀርበህ ደግሞ ስታወራት ያላት የኢትዮጵያ ፍቅርና ስሜት ታይዋለህ ሲንቦቅቦቅ። ወይኔ መንገሻ ደግሞ እንደዚህ ካናዳ ውስጥ እዚህ እንደውም ካናዳ ውስጥ ከዚህ ካቤቱ በኋላ ከስደተኞቹ ከተወለዱት የመጀመሪያዎቹ ህጻናት እንደነበረች ነው ብዙ የሚነገረው። እሷ አሁን በጣም የታወቀች የቲያትር ዳይሬክተር በመሆን ካናዳ ውስጥ አለች። አሁን ደግሞ የሚያስተናገድ እንደዚሁ በጣም ብዙ ሽልማቶችን በማግኘት በዛ አርት ውስጥ ትገኛለች። መክሌ ታደሮ እንደዚሁ ሌል ግራጁዌት ያደረገች አሁን ስሜቷ ወደሚመራት
በሙዚቃው መስክ ገናለች።
ዓለም ውስጥ ትልቅ ሚና እየተጫወተች ያለች ነው። እንግዲህ እነዚህ በአሁን የምነግርህ በአርት ውስጥ ያሉትን ነው። ዲያ መንግስቱ እንዳልከው የታወቀ ጸሐፊ ነው። በአሁኑ ሰዓት ጆርጅ ታውን ዩኒቨርሲቲ ያስተምራል። በጣም በተላላቅ መጽሔቶችና ጋዜጦች ላይ በተለያዩ ጉዳዮች ላይ ይጽፋል። እነዚህን ሰዎች በጣም በሚያሳዝን ሁኔታ ጎረቤታችን አጠገባችን አድገው የምናውቃቸው እና ስለነሱ የምንማረው ቴሌቪዥን ላይ እና በአሜሪካን መጽሔትና ሚዲያ ላይ ሲወጡ ነው። አጠገባችን ያሉትን ልጆች ኮትኩተን ወይም በለጋ የስኬት ደረጃ ላይ እያሉ አቅፈናቸው ወደ ላይ እንዲወጡ ብዙ ስለማናውቅ እኛም ስላልተዘጋጀን ስለነሱም ስለማናስብ እያመለጡን ላይ ሲደርሱ ብቻ ነው የእኛ ናቸው የምንላቸው። እና አይ ቲንክ አንድ በዚህ መንገድ እንድንቀይር የማስበው በዚህ ስራ ሌሎች ሚሚ አለማየሁ ለምሳሌ ከኮርፖሬት ሊደርሺፕ ውስጥ በስራ በዚህ ካደጉ ሰዎች መካከል አንዷ እሷ ነች። በፊልም ውስጥ ደግሞ እንደ ንግስት ልኬ የሰናይ ልኬ ልጅ ነች እሷ። እንደዚሁ በአሁኑ ሰዓት በሆሊውድ ውስጥ ትላልቅ ፊልሞችን በመስራት የምትታወቅ ነች። አሁን በቅርቡ እንደውም በአንድ አዲስ ፊልም በአንዳንድ ፕሮግራሞች ላይ እያሳየች ነው። ገበያ ላይ ገና አልዋለም። አዲስ ታደሰ ደግሞ እንደዚሁ ከሲያትል ለከተማው ከንቲባ የፖሊሲ አማካሪ የነበረ ወጣት ነው። በአሁኑ ሰዓት በጌትስ ፋውንዴሽንን ኢትዮጵያ ውስጥ እና በአፍሪካ ያለውን የሚመራ ግለሰብ ነው። ብዙ ናቸው፣
ብዙ ናቸው። 43ቱንም ዘርዝረን አንዘልቅም። መጽሐፉ ገበያ ላይ ውሎ አንባቢያን ተከታትለውት ታሪኮችን ይበልጥ እንደሚረዱ ገምታለሁ። ኤልያስ፣ እነኚህ ሁሉ የህትመት ስራዎች ለንባብ በሚበቁበት ይበልጡን በኢትዮጵያ ጉዳይ ላይ ያተኮሩ ይሁን እንጂ ከኢትዮጵያም ውጪ ታሪኮች ያሉባቸው፣ ቀደም ብዬ እንደጠቆምኩት ከንባብ ፍጥነታችን የቀደመ የህትመት ስራ ነው እያከናወናችሁ ያላችሁት። ይሁንና የዳበረ የንባብ ባህል በአገር ውስጥ ብቻ ሳይሆን ውጪ ባለውም ኢትዮጵያዊ ዘንድ ልማዱ ቢኖር እንኳን ሁሉም ሰው አይደለም የሚያነበውና እስኪ ስለ ንባብ እናውራ። ስለ ንባብ እናወራለን ይበልጡን ፍላወርስ ኦፍ ቱዴይ ሲድስ ፎር ቱሞሮ በሚል ርዕስ አዲስ ያሳተፈው መጽሐፉ ላይ ይበልጡን ትኩረት ያደረገው ወጋችን ህትመትና የንባብ ባህልን ጨምሮ ቁጥራቸው በበዛው መጽሐፎቹ ዙሪያ እንወያያለን። ለሳምንት ነው ቀጠሯችን። የፀሐይ አሳታሚውን ኤልያስ ወንድሙን ለጊዜው አመሰግናለሁ። እግዚአብሔር ይስጥልኝ።
አሉላንና እንግዳውን ኤልያስ ወንድሙን እኛም እናመሰግናለን። ተከታዩ ዝግጅት ደግሞ ሳይንስና ሕይወት ነው። አዘጋጅና አቅራቢ ሶሎሞን አባተ።
የፈረንሳይ ፕሬዝደንታዊ ምርጫ ሊካሄድ ጥቂት ቀናት ሲቀሩ 9 ጊጋባይት የሚሆን ግዝፈት ያለው መረጃ ከአሁኑ ፕሬዚደንት ከያኔው እጩ ኢማኑኤል ማክሮን ዘመቻ ኢሜይል አካውንት ተሰርቆ በመላ ኢንተርኔት በተለያዩ ዌብሳይቶች ላይ ተዘርግፎ እንዲጋለጥና እንዲዝረከረክ ተደረገ። እንዲህ አይነቱ አድራጎት በማን እንደተፈጸመ ያልተገለጸ በዓለማችን የዲሞክራሲ ሂደቶች ላይ ዘመቻዎችን ከፍተዋል የሚባሉ ወገኖች በተለያዩ አጋጣሚዎች ሲያደርጉት የሰነበቱት ጥቃት ነው። የዩናይትድ ስቴትስ ምርጫ ውጤት በዚህ ምክንያት ነው የተለየ የሆነው ብለው የሚከራከሩ ጥቂት አይደሉም። እስከ ዛሬ እስካሁኑ ደቂቃ ድረስ የአዲሱን የትራምፕ አስተዳደር እንደ ብርቱ ጉንፋን ሰቅዞ የያዘ ጉዳይ ነው። ለዚህ ምሽት አንድ ባለሙያ ጋብዣለሁ።
ተሰማ ገብዣ እባላለሁ። የምሰራው አሜሪካን ሀገር ናሽናል ሳይንስ ፋውንዴሽን ነው። በትምህርቴ የፊዚሲስት ነች እና በፕሮፌሰራል ትራክ ዩኒቨርሲቲ ውስጥ አስተምር ብዙ ከቆየ በኋላ ወደ ሳይንስ ማኔጅመንት ተቀይሬ ብዙ አመት እዚህ ሳይንስ ፋውንዴሽን ሰርቻለሁ።
ብሔራዊ ሳይንስ ፋውንዴሽን የት ነው የሚገኘው?
ኤጀንሲ ያለው እዚህ አርሊንግተን ቨርጂኒያ ነው።
በነገራችን ላይ ዶክተር ተሰማ ፈረንሳይ ውስጥ የተማሩና የኖሩም ሳይንቲስት ናቸው። ለመሆኑ ይህ ወረራ ምንድን ነው? መከላከልና መቆጣጠር ሲቻል ይሆን? ከምርጫዎች ባሻገር ስላጠቃላዩ የዓለም ደህንነት ስጋት ይሆን? ባለጡንቻዎቹና ካዝናቸው ዳጎስ ያለ አሜሪካና የአውሮፓ ሀገሮችን እንዲህ ያስጨነቀን ጥቃትና ወረራ አይነት ኢትዮጵያን የመሳሰሉ ተውተርታሪ ሀገሮች በምን ጎናቸው ይቋቋሙት ይሆን?
እንግዲህ መቼም ሳይበር አታክ ሁልጊዜ የሚካሄድ ነው፣ በየቦታው የሚካሄድ ነው። ሁላችንም በቤታችንም ኮምፒውተር ሆነ በየመስሪያ ቤታችን የሚቀሰቅሰን ነገር ነው እና አሁን ትልቁ ነገር በመንግስት ደረጃ ተይዞ እንደ የህዝብን ምርጫ ዲስራፕት ለማድረግ የሚጠቀም ኃይል እየተጠቀመበት ስለሆነ ነው እና አሁን በጣም ትልቅ ኢሹ ይሆናል። ግን ያው ሳይበር ዎርፌር እንግዲህ ከቴክኖሎጂ ጋር የመጣ ትልቅ ችግር ነው።
ያው የኢንተርኔት ላይ ጦርነት ማለት ነው።
ትልቁ ችግር ምርጫ ዴሞክራቲክ የሆኑት ሀገሮች ውስጥ ከፍተኛ ተጽዕኖ ለማድረግ መጠቀማቸው ነው። በተለይ አሜሪካን ጥቃት አስጨንቆ ይዞታል። የፈረንሳይና አሜሪካን ትንሽ ለየት ይላል መሰለኝ።
አሁን ወደዛ ላልፍ ነበር እኔም። በተለይ ፕሬዚደንት ባራክ ኦባማ የስልጣን ዘመናቸውን ሊጨርሱ አካባቢ የወሰዷቸው እርምጃዎች ነበሩ። ከሰላሳ በላይ የሚሆኑ የሩሲያ ዲፕሎማቶችን እስከ ማባረር ደርሰዋል። እንደውም ዝተዋል እኮ አንድ ጊዜ እኛ አስፈላጊ በሆነ ቦታና ጊዜ በቀላችንን እንወጣለን ብለውም ሁሉ ዝተው ነበር፣ ምንም እንኳን በስልጣን ዘመናቸው የመጨረሻ ጊዜ ቢሆንም። አሜሪካውያኑ ያንን የኢንተርኔት ወረራ ወይም ጦርነት እርሶ እንደገለጹት መቋቋም እንዳልቻሉ ነው የተነገረው። ተጽዕኖ እንዳሳደረ ነው እየተናገሩ ያሉት እነሱ ራሳቸው በምርጫው ውጤት ላይ። ፈረንሳውያኑ ግን በጣም ብዙ ውጥረት ቢኖርም ይህንን መቋቋም እንደቻሉ ነው የተነገረው። ምናልባት ማሪን ሎፔን አሸንፈው ቢሆን ኖሮ በጣም ብዙ ለውጥ በዓለም ላይ ይፈጠር ነበር፣ በአውሮፓም ላይ እና ብዙም ስጋት ያደረባቸው ወገኖች ነበሩ። እንዴት ነው አሜሪካውያኑ ይህንን ነገር ላይቆጣጠሩ ይቻሉት? ምንም እንኳን ቀድሞ አውቀው ቢሆንም ፈረንሳውያኑ እንዴት ሊቆጣጠሩ ተቻሉ?
እርግጠኛ አይደለሁም ፈረንሳዮች የቱን ያህል እንደተቆጣጠሩት። ግን ሁኔታው ምንድን ነው? የፈረንሳይ የፖለቲካ ሁኔታ ትንሽ ዘብረቅረቅ ያለ ነበረ በምርጫው አካባቢ። ምንድን ነው አሜሪካን ሀገር ጠራ ያለ ነው በክሊንተን እና በዶናልድ ትራምፕ መሀል ስለነበረ ያው ዋናዋ ቻሌንጀር ክሊንተን በመሆኗ እሷ ላይ ፎከስ ማድረግ ይችላል ናቸው ማተኮር ይችላሉ። ዲስራፕሽን ናቸው አይደለም
ይሄ የኢንተርኔት ላይ ጥቃታቸውን ማለት ነው
ጥቃታቸውን። አዎ፣ ግን ፈረንሳይ ሀገር የሆነ እንደሆነ እሱ ትንሽ ዘብረቅረቅ ያለ ነው። ምክንያቱም ማክሮን በመጨረሻ ነው የወጣው እንደ አማራጭ ኃይል እና በወጣበት ጊዜ የመጀመሪያው ዙር ላይ ምንም አልታወቀም። ከዛ ኋላ አንድ ወር ነው ያለችው። ከዛ ኋላ በዛች ጊዜ ውስጥ ነው እንግዲህ ይሄ ሁሉ ሰበባ የተደረገው። እና ያም ሆኖ የእነሱ ራሻ ዳምፕ ያደረገው ኢንፎርሜሽኑን ያሰራጨው ካምፔኑ ባለቀበት ሰዓት ነው አይደለም? ልክ ሊያልቅ ሲል
ሊያልቅ አካባቢ ነው። ልክ ነው
አካባቢ ነው። ስለዚህ እንደዛ ስለሆነ ተከላክለውት ነው ወይስ ራሻ ራሱ ዝግጅቱ የጠራ ስላልነበረ ሁኔታ የጠራ ስላልነበረ ጊዜ ፈጅቶበት ነው ለማወቅ ያስቸግራል።
በነገራችን ላይ እኮ ማሪን ሎፔን ቀደም ሲልም ወደ ክሬምሊን እኮ ሄደው ከሩሲያ ባለስልጣናት ጋር የቅርብ ግንኙነት የነበራቸው የገንዘብ ድጋፍ ሁሉ እንዳገኙ የሚነገርባቸው ሰው ናቸው ለዚህ ምርጫ ቅስቀሳ ጉዳይ ያዋሉ።
አዎ፣ እሳቸው ሲታወቁም ተወዳዳሪያቸው ማን እንደሆነ ቻሌንጀራቸው ማን እንደሆነ በግልጽ አልታወቀም ነበር ይመስለኛል
መጀመሪያ ላይ። ልክ ነው።
ግን
ከዛ በኋላም ባሉት ጊዜ ውስጥ ግን እንደሚባለው ሩሲያውያኑም ይሁኑ ማንም ይሁን ግን ያ የኢንተርኔት ውጤቱ ብቻ ነው የተለያየው እንጂ
አጭር ጊዜ ነው እና ግን በሰውየው ላይ ልክ ነው። ብዙ ካምፔን ይካሄድበት ነበረ። ጊዜው አጭር ስለሆነ ስላላወቅ ነው ይሆናል። ለማወቅ ያስቸግራል። የሳይበር አታክ የቱን ያህል ፈረንሳዮች ጥሩ መከላከያ ስርዓት እንደነበራቸው እና እንዳልነበራቸው ለማወቅ ያስቸግራል። ጊዜው ለየት ያለ ስለሆነ ይሄኛው ለረጅም ጊዜ ነው የተጠቀሙት። ሁለተኛ በዊኪሊክ በሚመጣው እንትን መጀመሪያ ብዙ ጥቅም ስላደረጉ እሱ ራሱ ያለ የነበረ መሳሪያ ነው እና ስራውን ሲሰራ የቆየ መሳሪያ ነው። እነሱ በደንብ ተጠቀሙበት በዛን ጊዜ። ፈረንሳይ ሀገር እንደዛ አይነት ይኖራቸው አይኖራቸው ለማወቅ ያስቸግራል።
ፕሮፌሰር
ሳይበር ለነገሩ በጣም ገና አዲስ ዓለም ስለሆነ ለማወቅ ያስቸግራል።
ፕሮፌሰር ተሰማ ለመሆኑ በዚህ ግልጽ በሆነ ልቅ በሆነ የኢንተርኔት ዓለም ውስጥ በተለይ ደግሞ አንዳንድ መረጃዎች የሚነሱባቸውን ቦታዎች መደበቅ ሁሉ መሸፈን ሁሉ የሚቻልባቸው አሰራሮች ወይም ቱልስ ባሉበት ሁኔታ ጥቃት ከየት እንደሚነሳ ማወቅ ይቻላል እንዴ? በትክክል ማረጋገጥ ይቻላል?
አዎ፣ ቴክኖሎጂው ይቻላል። አንድ ጥቃት ከየት እንደመጣ ትሬስ ለማድረግ ይቻላል። በአስቀድሞ መከላከል ነው እንጂ የሚያስቸግረው ጥቃቱ ከተካሄደ በኋላ መከታተል ይቻላል። የዛ የኢንፎርሜሽን ምንጭ የት እንደሆነ ማግኘት ይቀላል።
የሚደብቁ የቴክኖሎጂ ውጤቶች አሉ ምንጩን። ለምሳሌ ማንም ሰው ቢሆን ለደህንነቱ ስጋት ካለበት የዚህ የቅድመ ምርመራን ወይም የክትትልን አሰራር ለመሸሽ ወይም ሰርከምቨንት ለማድረግ ጥቅም ላይ እየዋሉ ያሉ በጣም ብዙ ዘዴዎች አሉ እና በዛስ ሊጠቀሙ አይችሉም አጥቂዎቹ? ተንቀሳቃሽ የሆኑ ወይም ነጸብራቅ የሆኑ መሳሪያዎችና ዘዴዎች ወይም ቱልስ አይጠቀሙም ወይ?
ያው እንግዲህ ኢንክሪፕሽን አይደለም፣ እንዴት አድርገህ እንደምትደብቀው ነው። ኢንፎርሜሽኑ ግን አንተ ያንን ለመደበቅ የምትሞክረውን ያህል ያንን ደግሞ ለመፍታት የሚጠሩ ኃይሎች አሉ እና በየጊዜው የሚቀያየር ነገር ነው። አንድ ጊዜ ስላገኘኸው ሁል ጊዜ ይቆልፋል ማለት አይደለም። ኢንፎርሜሽኑ በዛው መጠን እንደዛው የሚሰሩ ኃይሎች ስላሉ አንድ ቦታ ላይ ሊያገኙት ይችላሉ።
ዓለማችን ከአንድ መንደርነት ወደ ድንበር ግድግዳና መዝጊያ የለሽ ቤትነት እየተቀየረች ይመስላል። በሌላ ዝግጅት ዶክተር ተሰማንና ሌሎችም ባለሙያዎችን ከሌሎችም ጉዳዮችና ርዕሶች ጋር ይዤላችሁ መለሳለሁ። ተከታዩ ዘገባ የትራምፕ አስተዳደርና የዓለም ሴቶችን የሚያሳስቡ ጉዳዮችን ይዳስሳል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ አስተዳደሩን ከተረከቡ ወዲህ ከፈረሟቸው ማስፈጸሚያ ትዕዛዞች አንዱ የሜክሲኮ ሲቲ ፖሊሲ ተብሎ የሚታወቀውን የቀደመ ድንጋጌ መልሰው ማጽናት ነው። ይህ የማስፈጸሚያ ትዕዛዝ ዩናይትድ ስቴትስ ዓለም አቀፍ እርዳታዎችን የምትሰጥበትን መንገድ እንደሚቀይርና እርምጃው በዓለም ዙሪያ ቁጥራቸው የበዛ ሴቶችን ሊጎዳም እንደሚችል ዘገባዎች ይጠቁማሉ። ዞይ ሉዳኪ ያጠናቀረችው ዘገባ ዝርዝሩን ይዟል። ቆንጅታየ ለዛሬ ምሽት ይዘዋለች።
ፕሬዚደንት ዶናልድ ትራምፕ በዓለም ዙሪያ ጽንስ ማቋረጥ ጋር ተያያዥ የሆኑ ስራዎችን የሚሰሩ ዓለም አቀፍ ድርጅቶች የዩናይትድ ስቴትስን እርዳታ የሚከለክለውን ሕግ ተመልሶ ስራ ላይ እንዲውል አዘዋል። ሕጉ የሜክሲኮ ሲቲ ፖሊሲ ተብሎ ነው የሚታወቀው። ተቃዋሚዎች ደግሞ ዓለም አቀፉ አፋኝ ሕግ ግሎባል ጋግ ሩል ይሉታል። ይህ ፖሊሲ መጀመሪያ ላይ የወጣው እንደ አውሮፓውያን አቆጣጠር በ1984 ዓ ም ነው። በወቅቱ የዩናይትድ ስቴትስ ፕሬዚደንት የነበሩት ሮናልድ ሬገን ሜክሲኮ ሲቲ ላይ በተካሄደው የዓለም የስነ ህዝብ ጉባኤ ላይ ነው ይህንን ፖሊሲ ያስተዋወቁት። ከዚያ ጊዜ አንስቶ ታዲያ ሪፑብሊካን ፕሬዚደንት ስልጣን ሲይዝ ፖሊሲውን ስራ ላይ ሲያውለው፣ ዴሞክራት ፕሬዚደንት ደግሞ ሲሰርዘው ቆይቷል። መሊሳ እስራኤል የሄሪቴጅ ተቋም አጥኚ ናቸው። እንዲህ ይላሉ።
The guiding principle for our policy really needs to be rooted in the respect for the most.
እንደ እውነቱ ከሆነ የምንመራበት ፖሊሲ ታላቁ መሰረታዊ መርህ ሰብአዊ መብት መሆን አለበት። ያም በህይወት የመኖር መብት ነው።
ታዲያ በህዳሩ ምርጫ ሪፑብሊካኑ ፕሬዚደንት ትራምፕ ስልጣን ሲይዙ የፖሊሲ ለውጥ እንደሚኖር ተጠብቆ ነበር። ያልተጠበቀው ፕሬዚደንቱ የፖሊሲውን አድማስ ይበልጡን ማስፋታቸው ነው። አማንዳ ክላሲንግ ለሰብአዊ መብት የሚሟገተው የሂዩማን ራይትስ ዋች ባልደረባ ናቸው።
He extended it to include about $9.5 billion worth of US funding.
ዩናይትድ ስቴትስ ለዓለም አቀፍ ጤና ጥበቃ የምትሰጠውን ወደ 9.5 ቢሊዮን ዶላር ገደማ እርዳታ እንዲያካትት አድርገውታል። ያም HIV፣ የእናቶችና ህጻናት ጤና፣ ስነ ምግብ፣ የህጻናት በሽታዎችን መከላከል የመሳሰሉ ስራዎች ከዩናይትድ ስቴትስ የሚያገኙትን እርዳታ ሁሉ ይጨምራል።
ዓላማቸው ትርፍ ለማግኘት ያልሆነ ዓለም አቀፍ የበጎ አድራጎት ድርጅቶች ከዩናይትድ ስቴትስ እርዳታ ለማግኘት የሚችሉት በሌላ እርዳታም ይሁን በራሳቸው ወጪ ጽንስ ማቋረጥ ስራ መስራትም ሆነ ስለ ጽንስ ማቋረጥ መረጃዎችን ማሰራጨት ወይም ማስተማር ተግባር ላይ ካልተሰማሩ ብቻ ነው። ተቃዋሚዎች ፖሊሲው በሴቶች ጤና ላይ ከባድ ጉዳት እንደሚያስከትል በመግለጽ ያስጠነቅቃሉ። እንደገና የሂዩማን ራይትስ ዋች ባልደረባዋ አማንዳ ክላሲንግ
It means that when a doctor sits down with a woman, if she has a health complication and she's entitled under
አንድ ሐኪም አንዲት ሴትን ሲመረምር የጤና እክል እንዳላት ቢረዳና የሀገሩ ሕግ ጽንስ ማቋረጥ አገልግሎት ለማግኘት ቢፈቅድላትም ያ ሐኪም አገልግሎቱን ወደምታገኝበት ሊመራት አይችልም። ስላላት አማራጭ መረጃም ሊያካፍላት አይችልም።
የዓለም የጤና ድርጅት እንደሚገልጸው በዓለም ዙሪያ በየዓመቱ በግምት 56 ሚሊዮን የጽንስ ማቋረጥ ተግባር ይፈጸማል። ከዚህ ውስጥ ከግማሽ የሚበልጠው ደግሞ በታዳጊዎቹ ሀገሮች መሆኑን ያስረዳል። ሊሳ ሙሩንጎ ኪምቦ የአይፓስ የአፍሪካ ህብረት የኬንያ ዲሬክተር ናቸው።
Trump's global gag rule will have a direct and devastating effect on women.
Yeah, Trump አለም አቀፍ እቀባት እዛዝ ኬንያ ውስጥና ከሳሐራ በታች ባሉ ሌሎችም ሀገሮች በቀጥታ በተለያየ መንገድ ጉዳት ያስከትላል። ያልተፈለጉ እርግዝናዎች ይበራከታሉ። ከዚያም ወደ አደገኛ የጽንስ ማቋረጥ መሄድ ይመጣል። ለሞት የሚጋለጡ ሴቶች፣ ወጣቶችና ልጆች ቁጥርም ይጨምራል።
የዩናይትድ ስቴትስን ፖሊሲ ተከትሎ ታዲያ ሌሎች ሀገሮች የራሳቸውን እርምጃ ለመውሰድ እንቅስቃሴ ጀምረዋል። ኔዘርላንድስ ሺ ዲሳይድስ ኢኒሼቲቭ ራስዋ ትወስን የተባለ እቅድ ዘርግታለች። ብሪታንያ በበኩሏ ረጂና ተረጂ ሀገሮችን ለማገናኘት ለመሞከር በሚል ፋሚሊ ፕላኒንግ 2020 የቤተሰብ ምጣኔ 2020 የሚል እቅድ ዘርግታለች።
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል።
የመን ውስጥ በሑቲ አማጽያንና በሳውዲ አረቢያ በሚደገፈው በሕዝብ የተመረጠ የሀገሪቱ መንግሥት መካከል ለሁለት ዓመታት ያህል ሲካሄድ የቆየው ግጭት የየመን ሕዝብ እጅግ አስከፊ የሆነ ረሃብ እንዲገጥመው አድርጓል ሲሉ የኖርዌይ የሰብአዊ ረድኤት መሪ ያን ኤግላንድ ተናግረዋል። የተባበሩት መንግስታት ድርጅት በገለጸው መሰረት ግጭቱ እንደ አውሮፓ አቆጣጠር መጋቢት 2015 ዓ.ም ከተጀመረበት ጊዜ አንስቶ 4800 ሲቪሎች ተገድለዋል። ከ8200 በላይ የሚሆኑት ደግሞ ጉዳት ደርሶባቸዋል። ከ3 ሚሊዮን በላይ የሚሆኑ የሀገሪቱ ዜጎች ከመኖሪያቸው ተፈናቅለዋል። ስለሆነም ከሀገሪቱ ህዝብ 70% የሚሆኑት ወደ 19 ሚሊዮን የሚጠጉት ማለት ነው ሰብአዊ ረድኤት ያስፈልጋቸዋል። በአሁኑ ወቅት 17 ሚሊዮን የሚሆኑ ሰዎች የረሃብ አደጋ ይጠብቃቸዋል። የሀገሪቱ ኢኮኖሚ በግጭቱ ምክንያት ተደርምሷል። የምግብ፣ የመድኃኒትና የነዳጅ ዘይት አቅርቦት እንዳይገባ እክል ሆኗል። ግጭት ከመከሰቱ በፊትም ቢሆን የመን 90% ምግቧን፣ አብዛኛውን ነዳጅ ዘይትና መድኃኒት ከውጭ ነበር የምታስገባው። ይህም ማለት ግጭቱ እስካላቆመ ድረስ እያንዣበበ ያለውን ሰብአዊ ቀውስ ራሷን ችላ ለመወጣት የምትችልበት ሁኔታ የመነመነ ነው። ዩናይትድ ስቴትስ ለየመን ብዙ ረድኤት ከሚሰጡት ሀገሮች አንዷ ናት። ባለፈው ሚያዝያ ወር የዩናይትድ ስቴትስ መንግስት የየመን ህዝብን ለመርዳት ሲል ከሚያቀርበው ሰብአዊ ረድኤት በተጨማሪ ወደ 94 ሚሊዮን ዶላር የሚጠጋ ገንዘብ ሰጥቷል። ከአምና አንስቶ ዩናይትድ ስቴትስ ለየመን የሰጠችው ሰብአዊ ረድኤት 526 ሚሊዮን ዶላር ደርሷል። ገንዘቡ ለሚያስፈልጋቸው ቤተሰቦች ምግብና ንጹህ የሚጠጣ ውሃ ለማቅረብ፣ በምግብ እጥረት የተጎዱት ልጆች ደግሞ ጠጋኝ ምግብ እንዲያገኙ ለማድረግ ይውላል። የበሽታ መዛመትን ለመከላከልና ንጽህና ለመጠበቅ የሚያስፈልጉ ነገሮችንና መድኃኒት ለማቅረብ፣ የጤና ጥበቃ ሰራተኞችን ለማሰልጠንም ይውላል። በውጊያው ምክንያት ከመኖሪያቸው ለተፈናቀሉት ሰዎች የአስቸኳይ ጊዜ መጠለያም ይኖራል። በዋናነት እንዲህ አይነት ሰብአዊ ቀውስን የሚያስከትለው ግጭት ነው። ዩናይትድ ስቴትስ ለየመን ህዝብ ሰብአዊ ረድኤት ማቅረቡን ትቀጥላለች። ግጭቱ በሰላማዊ መንገድ እንዲፈታም ትጥራለች። የመን ያሉት ወገኖች ሁሉ በመላ ሀገሪቱ የንግድና የሰብአዊ ረድኤት ተደራሽነት እንዲኖር እንዲያደርጉ ዩናይትድ ስቴትስ ጥሪ ታቀርባለች። ሌሎች ለጋሾችም የረድኤት መጠናቸውን ከፍ እንዲያደርጉ ዩናይትድ ስቴትስ ጥሪ ታቀርባለች ሲል የዕለቱ ርዕሰ አንቀጽ ሀተታውን አብቅቷል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
ዝግጅታችን በዚሁ ተጠናቀቀ። ደናደሩ
ደናደሩ የትግርኛ ቋንቋ ስርጭት ይቀጥላል።